ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን ፕሮግራም አሁን ጀመረ።
ሲቃወቱ ነው ገንጁን መሬት ላይ ተቀብሮ የነበረው። መሬት ሲቆፍር ልጁ ይሄ ምንድን ነው ብሎ በድንጋ እንትን ሲል መጥቀፍ ተነዳባቸው።
እዚህ እየጠበቁ ልጆቹ እንዳታ የደረሰው አሁን ሶስት ልጆች እንኳን ሁለት ልጆች ጉዳት ደርሶባቸው ጎረቤት ማለት ነው።
በአፋርና በአማራ ክልሎች መሬት ውስጥ የተቀበሩና በየቦታውም የተጣሉ ፈንጂዎች እያደረሱ ያለውን ጉዳት የተናገሩ የአካባቢዎቹ ነዋሪዎችን ድምፅ ነው የሰማችሁት። በዕለቱ አቢይ ርዕስ ዝርዝሩን ይዘናል። አርብ ሐምሌ 8 2014 ዓ ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራት አድማጭ ተመልካቾቻችን። የምሽቱ አስተናጋጅ አሉላ ከበደ፣ የቴክኒክ አቀናባሪው ኤልያስ አስማረ፣ መሐንዲሱ ኔልሰን ሎፔዝ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። ለሰዓቱ የዓለም ዜና ቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየ ነኝ። የአልአይን ኒውስ የዲጂታል ሚዲያ ጋዜጠኛ አልአዛር ተረፈ ትናንት በፖሊስ ተይዞ ዛሬ ፍርድ ቤት ቀርቧል። ፖሊስ ጋዜጠኛውን በቁጥጥር ስር ያዋለው ሰው እየሞተ እንዴት ችግኝ ይተከላል የሚል የቅስቀሳ ይዘት ያለው መልእክት በማህበራዊ ድረገጹ አስተላልፏል በሚል ጠርጥሮት እንደሆነ ለፍርድ ቤት ማስረዳቱን ጠበቃው አቶ መሰረት የኔሁን ለቪኦኤ ገልጸዋል። ፖሊስ ለተጨማሪ ምርመራ የ11 ቀን ጊዜ የጠየቀ ቢሆንም ፍርድ ቤት በዋስትና እንዲወጣ ትዕዛዝ መስጠቱንም ጠበቃው አክለው ተናግረዋል። ዝርዝሩን ኬኔዲ አባታ ያቀርበዋል።
አልአይን ኒውስ ለተባለው የተባበሩት አረብ ኤምሬቶች የዲጂታል ሚዲያ የአማርኛ ቋንቋ ጋዜጠኛ ሆኖ በመስራት ላይ የሚገኘው አልአዛር ተረፈ ትናንት ሐምሌ 7 2014 ዓ.ም ላምበረት አካባቢ ከሚገኝ ካፌ ውስጥ መያዙን ባልደረባው ዳዊት በጋሻው ገልጿል።
አልአዛር ተረፈ የተያዘው ትናንትና ከቀኑ 8 ሰዓት አካባቢ ላምበረት መናኸሪያ የሚባል ቦታ ሲሆን ሁለት የአዲስ አበባ ፖሊስ የክትትል አባላት ናቸው የያዙት። ሁለቱም የፖሊስ የደንብ ልብስ ወይም ደግሞ ዩኒፎርም ያለበሱ የክትትል አባላት ናቸው። ከዛው ከላምበረት መናኸሪያ አካባቢ ከሚገኝ ካፌ ነው ይዘውት ወደ ፖሊስ ጣቢያ የወሰዱት። ከወሰዱት በኋላም ዛሬ ፍርድ ቤት ቀርቦ ነበረ። ጠበቃው ጉዳዩን ይዞታል። እኛ የአልአይን ኒውስ ዘጋቢዎችም ይህንኑ ጉዳይ ከቤተሰቦቹ ጋር ሆነን እየተከታተል ነው እንገኛለን።
ፖሊስ ጋዜጠኛ አልአዛርን ዛሬ ጠዋት የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት የካ ምድብ ችሎት አቅርቦት ጉዳዩ መታየቱን የገለጹት ጠበቃው አቶ መሰረት የኔሁን ስለተጠረጠረበት ወንጀልና በፍርድ ቤት ስለተሰጠው ውሳኔ ለቪኦኤ አብራርተዋል።
የተጠረጠረበት ወንጀል ድርጊት በተመለከተ ሰው እየሞተ እንዴት ችግኝ ይተከላል የሚል የቅስቀሳ ይዘት ያለ መልእክት በማህበራዊ የፌስቡክ ገጹ ላይ አስተላልፏል እና ሰዎች እየሰበሰበ ቅስቀሳ ያደርጋል የሚል ነበረ። በዚህም ስርጣቸውን በማስረጃ ለማስደገፍ የሰው የሰነድ ማስረጃዎችን ለማሟላት 14 ቀን ቀጠሮ ይፈቀድልን የሚል ክርክር ነበር ያቀረቡት። ያልተያዙ ሌሎች ተማሪዎችም ስላሉ እነሱንም ለመያዝ አሉ። በእኛ በኩል ደግሞ ልጁ ጋዜጠኛ ነው፣ በሙያው ደግሞ የህግ ከቨሬጅ አለው። አዲሱ የሚዲያ አዋጅን እሱን ስለሚደነግግ እሱን አንስተን አቀረብን። ከዚህ በተጨማሪም ደግሞ ፖሊስም ለጠረጠረው ነገርም በቂ ማስረጃ አላቀረበም የሚል ክርክር አቀረብን። ፍርድ ቤቱ መዝገቡን አስጠርዋየ ፖሊስ ያቀረበውን ምክንያት በበቂ ጥርጣሬ ማስረዳት ስላልቻለ 5000 ብር ዋስትና ፈቀደለት። ከዛ በኋላ ደግሞ መርማሪ ፖሊስ ይግባኝ ያቀረበበት የስር ፍርድ ቤት የሰጠውን ውሳኔ አጥንቶ በዋስትናው እንዲለቀቅ በሚል ወስኖለታል ማለት ነው።
የአዲስ አበባ ከተማ ፍርድ ቤት ይግባኝ ሰሚ ችሎት አልአዛር በ5000 ብር እንዲፈታ የስር ፍርድ ቤቱ የሰጠውን ውሳኔ ቢያጸናም የዋስትናውን ገንዘብ ማስያዛቸውን የገለጹት ቤተሰቦቹና ባልደረቦቹ ይህ ዘገባ እስከተጠናቀረበት እስከ ምሽቱ 1:30 ድረስ ጋዜጠኛው እንዳልተለቀቀ ለቪኦኤ አረጋግጠዋል። ላለመለቀቁ በፖሊስ የቀረበው ምክንያት ደግሞ ክፍለ ከተማው ይፈልገዋል የሚል እንደሆነም ነው የገለጹት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዩናይትድ ስቴትስ ለአፍሪካ ሰብአዊ እርዳታ የሚውል 592 ሚሊዮን ዶላር መለገሷን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ አስታወቀ። የስነ ሕዝብ የስደትና የፍልሰት ጉዳዮች ምክትል ሚኒስትር ጁሊየታ ቫልሲኖይስ በዩጋንዳ ዋና ከተማ ካምፓላ ተገኝተው እንዳስታወቁት እርዳታው በውጭ ጉዳይ ሚኒስቴር እና በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ USAID በኩል የሚደርስ ይሆናል። ስመኝሽ የቆየ ዝርዝሩን ይዛለች።
ዩናይትድ ስቴትስ የምትሰጠው $592 ሚሊዮን እርዳታ በዋናነት በመላው አፍሪካ ለሚገኙ ስደተኞች፣ ጥገኝነት ጠያቂዎችና የሀገር ውስጥ ተፈናቃዮች ሕይወት አድን ድጋፍ ለማድረግ የሚውል ሲሆን በአፍሪካ ቀንድና በሳህል በሚካሄዱ ግጭቶች ተጠቂ ለሆኑ ሰዎች የሚሰጥ እርዳታንም ያጠቃልላል። ይህ እርዳታ ሰብአዊ እርዳታ ሰጪ ተቋማት በመላው አፍሪካ ተጠልለው የሚገኙ ከ7 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎችን እንዲሁም ከ25 ሚሊዮን በላይ የሀገር ውስጥ ተፈናቃዮችን ለመርዳት እንደሚያስችላቸው የአሜሪካ የውጭ ጉዳይ ሚኒስትር ያወጣው መግለጫ አመልክቷል። በአፍሪካ ከፍተኛ ቁጥር የሆነውን 1.5 ሚሊዮን ስደተኞች በማስጠለል ዩጋንዳ ቀዳሚ መሆኗን ያስታወሰው መግለጫ ከተሰጠው እርዳታ $82 ሚሊዮን የሚሆነው በዩጋንዳ ሰብአዊ እርዳታ መስጫ የሚውል መሆኑን ገልጿል። $41 ሚሊዮን በላይ የሚሆነው በተባበሩት መንግስታት የስደተኞች መርጃ ተቋም የሚሰጥ ሲሆን ወደ $20 ሚሊዮን የሚጠጋው ደግሞ በጤና፣ በትምህርት ጥበቃና ገበያም እንቅስቃሴዎችን ለሚደግፉ ፕሮግራሞች የሚውል ይሆናል። በተለይ ጥሬ እቃዎችን ከዩክሬንና ከራሻ ያስገቡ የነበሩ ሀገሮች የሚኖሩ ስደተኞችና ጥገኝነት ጠያቂዎች አህጉሪቱን እየጎዳ ለሚገኘው የምግብ እጥረት የተጋለጡ መሆናቸውን ያመለከተው የአሜሪካ የውጭ ጉዳይ ሚኒስትር መግለጫ ዓለም በአፍሪካ ለሚታየው ሰብአዊ ችግር የሚሰጠው ትኩረት አናሳ መሆን አሜሪካንን እንደሚያሳስባት አመልክቷል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከፍልስጤም መሪ ማህሙድ አባስ ጋር ዌስት ባንክ ላይ ዛሬ አርብ ተገናኝተው ተነጋግረዋል። ባይደን ምንም እንኳን ገና ረጅም ርቀት የሚቀረው መምሰሉን ቢያምኑም ለእስራኤልና ፍልስጤም ችግር የሁለት መንግስታት ምስረታ መፍትሄ ላይ እንደሚሰሩ ተናግረዋል። ባይደን የቀጥታ ድርድር እንደገና መጀመር ያለበት መሆኑን ገልጸው ያ የፍልስጤማውያን መንግስትና የእስራኤል መንግስት ተመስርቶ ጎን ለጎን ሁለቱም ሀገሮች በወሰኖቻቸው ውስጥ በሰላምና ደህንነታቸው ተጠብቆ ሊኖሩ ይችላሉ ብለዋል። ፕሬዚደንት ባይደን ቀጣይ ጉብኝት በሳውዲ አረቢያ ሲሆን በዚያ ይደርሳሉ ተብሎ ከተጠበቀበት በጥቂት ሰዓታት ቀደም ብላ ሳውዲ አረቢያ ትናንት ምሽቱ ላይ የአየር ክልሏን ለሁሉም ሀገር በረራዎች ክፍት በማድረጓ ከእስራኤል ወይም ወደ እስራኤል የሚደረጉ በረራዎች ላይ የተጣለው እገዳ እንዲያበቃ ያደርጋል ተብሎ ተጠብቋል። ትናንት ሐሙስ ፕሬዚደንት ባይደን ከእስራኤል ተጠባባቂ ጠቅላይ ሚኒስትር ያኢር ላፒድ ጋር ተገናኝተው ተነጋግረዋል። ከስብሰባቸው በኋላም ሁለቱ መሪዎች በጋራ በሰጡት ጋዜጣዊ መግለጫ ኢራን የኒውክሌር ኃይል ባለቤት እንድትሆን የማይፈቅዱ መሆኑን እንደተስማሙበት አስታውቀዋል። መጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ዛሬ አርብ ኢንዶኔዥያ ላይ በተካሄደው የቡድን 20 አባል ሀገሮች የውጭ ጉዳይ ሚኒስትሮች ስብሰባ ላይ የተገኙት የምዕራባውያን የፋይናንስ ሚኒስትሮች የሩሲያ ባለስልጣናት በዩክሬኑ ጦርነት በተፈጸሙት ግፎች ተባባሪ ናቸው ሲሉ ወነጀሉ። የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን በዓለም አቀፉ ምጣኔ ሀብት ላይ ለተስፋፋው አሉታዊ ቀውስ ሩሲያ ብቸኛዋ ተጠያቂ ነች ሲሉ በጉባኤው መክፈቻ ላይ ለሩሲያ ልዑካን መናገራቸውን የዩናይትድ ስቴትስ የገንዘብ ሚኒስቴር ባለስልጣናት አመልክተዋል። የለን የሩሲያ ባለስልጣናት ለፑቲን አገዛዝ እየሰጡ ባሉት ድጋፍ ለጦርነቱ አሰቃቂ መዘዝ አስተዋጽኦ እያደረጉ መሆኑን መገንዘብ አለባቸው። ለንጹሃን ሕይወት መጥፋት ኃላፊነቱን ትጋራላችሁ ማለታቸው ተዘግቧል። የዩናይትድ ስቴትስ ዋን ሚኒስትር በመደገፍ የካናዳ የገንዘብ ሚኒስትር ክሪስቲያን ፍሪላንድ ለሩሲያ ልዑካን ወረራውን በመደገፋቸው በዩክሬን ለተፈጸመው የጦር ወንጀል ኃላፊነት ያለባቸው መሆኑን እንዳስታወቋቸው የካናዳ ባለስልጣናት ገልጸዋል። የሩሲያና የዩክሬን የገንዘብ ሚኒስትሮች በስብሰባው ላይ በበይነ መረብ አማካይነት መሳተፋቸውም ተመልክቷል። ዩክሬን ውስጥ የጦር ወንጀል የፈጸሙትን በተጠያቂነት ለመያዝ ጠንካራና አካታች እቅድ ያስፈልጋል ሲል አይሲሲ አስታወቀ። ዩክሬን ውስጥ በዚህ በአሁኑ ቅጽበትም ሕፃናት፣ ሴቶች፣ ወንዶችና ወጣቶች እንዲሁም አረጋውያን የሽብር ኑሮ እየገፉ ናቸው። እውነታው እሱ ነው ሲሉ የዓለም አቀፍ ወንጀል ፍርድ ቤት ዋና አቃቤ ሕግ ካሪም ካን ተናግረዋል። የአይሲሲ ዋና አቃቤ ሕግ ይህን የተናገሩት ትናንት ሐሙስ ሄግ ላይ በተከፈተው በዩክሬን ጉዳይ የተጠያቂነት ጉባኤ ላይ ባደረጉት የመክፈቻ ንግግር ነው። በጉባኤው ላይ ከአርባ የሚበልጡ ሀገሮች ተገኝተዋል። የአይሲሲ ዋና አቃቤ ሕጉ ዩክሬን ውስጥ የጦር ወንጀል በመፈጸም ተጠያቂ የሆኑ ሰዎችን ፍርዳቸውን እንዲያገኙ ለማድረግ ጠንካራ እቅድ ሊዘጋጅ ይገባል ብለዋል። ዩክሬን እና ሩሲያ የዓለም አቀፉ ፍርድ ቤት አባል አይደሉም። ሆኖም ዩክሬን በሀገሯ ውስጥ የተፈጸሙ ወንጀሎችን እንዲመረምር ለፍርድ ቤቱ ስልጣን ሰጥታለች። ይህ በዚህ እንዳለ የሩሲያ ሚሳይሎች ትናንት ቪኒትሲያ የምትባል የዩክሬን ከተማ አጥቅተው ቢያንስ 23 ሰዎች ገድለው ሌሎች ከ100 የሚበልጡ ሰዎችን ያቆሰሉ መሆኑን የዩክሬን ባለስልጣናት አመልክተዋል። ሚሳይሎቹ የተተኮሱት ጥቁር ባህር ላይ ከሚገኝ የሩሲያ ባህር ሰርጓጅ መርከብ ላይ ሲሆን የመኖሪያ ህንፃዎችና ተሽከርካሪዎች ላይም ብዙ ጉዳት አድርሰዋል ተብሏል። የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በዓለም አቀፍ ወንጀል ፍርድ ቤት ጉባኤ ላይ በቪዲዮ ቀርበው ባሰሙት ንግግር የሩሲያ የሽብር ጥቃት ሲሉ ገልጸውታል። በሌላ በኩል ሩሲያ ጦርነቱን ከጀመረችበት ጊዜ አንስቶ በዩክሬን መጋዘኖች እንደተቀመጠ ያለውን ብዙ መቶ ሚሊዮን ቶን እህል ወደ ውጪ መላክ እንዲቻል ሁለቱ ሀገሮች ስምምነት ላይ እንዲደርሱ ለማድረግ ቱርክንና የመንግስታቱ ድርጅትን ያካተተ አጠቃላይ መግባባት መኖሩን የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ረቡዕ ዕለት አስታውቀዋል። አራቱ ወገኖች ኢስታንቡል ላይ ስላደረጉት ንግግር ለጋዜጠኞች ገለጻ ያደረጉት ጉቴሬሽ ወደ አጠቃላይ ስምምነት ማምራት የሚያስችል እርምጃ ተመዝግቧል ነው ያሉት። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቀቀ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አርብ ሐምሌ 8 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲታይ አሸናፊና ግርማ ደግፋ ናቸው። የዌብና ማህበራዊ ቅንብሮች አሰናጃችን አባየሁ ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ እንዲሁም በቀጥታ የስርጭት ምስልና ድምፅ አቀናባሪው ጆ ጊል ነው። አድማጮች ታዲያ ወደ ቀዳሚው የዕለቱ አቢር እስከ መዝለቃችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
ዛው መቻላ ላይ ያሉት ሰፈራችን ያልተመለሱ ያው በመጠለያ ናቸው። መልሶ እዛ ለመግባት እንዲ ስላለ ፈርተዋል።
በኦሮሚያ ክልል ቄለም ወለጋ ውስጥ በቅርቡ በታጣቂዎች ከተፈጸመ የብሔር ማንነትን የለየ የጅምላ ግድያ የተረፉና መቻራ ከተማ የተጠለሉ ተፈናቃዮች ውስጥ የተሰጡ አስተያየቶችን ነበር የሰማችሁት። ሙሉ ዘገባው ሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አሁን በቀጥታ ወደ ዕለቱ አብይ ርዕስ። የተቀበሩና በየቦታው የተጣሉ ፈንጂዎች ሰዎችን እየገደሉ ነው ይላል። ጦርነት በነበረባቸው የአፋርና የአማራ አካባቢዎች ተቀብረውና ተጥለዋል በተባሉ ፈንጂዎች ሳቢያ በሰው ሕይወትና አካል ላይ ጉዳት እየደረሰ መሆኑን የአካባቢዎቹ አመራሮች አመልክተዋል። በፍንዳታው ምክንያት እስካሁን ከ30 በላይ ሰዎች መሞታቸውንና ከ80 በላይም ከባድና ቀላል የአካል ጉዳት እንደደረሰባቸው ነው የተገለጸው። መስፍን አራጌ ተከታትሎታል።
በአፋር ክልል አዳር ወረዳ ካሳጊታ አካባቢ ኗሪ የሆኑት ወይዘሮ ሐስና ዑመር የዘንድሮን የአረፋ በዓል እንደ ወትረው ከቤተሰቦቻቸው ጋር በደስታ ማሳለፍ አልቻሉም። የአምስት የስምንትና የ14 ዓመት ሕፃናት የሆኑት ያጎታቸው ልጆች ፍየል በሚጠብቁበት መስክ ላይ በአንድ ክስተት በአንድ አካባቢ በተመሳሳይ ሰዓት ሕይወታቸው ማለፉ ለቤተሰቡ የተደራረበ ሐዘን ጥሎ አልፏል።
ሲጫወቱ ነው ፈንጁን መሬት ላይ ተቀብሮ የነበረው። መሬት ሲቆፍር ልጁ ይሄ ምንድን ነው ብሎ በድንጋይ እንትን ሲል ቀፍ ተነዳባቸው። በአረፋው በደስታችን ቀን ላይ ነው ሶስት ሬሳ ይመጣልን።
ሌላው የአካባቢው ነዋሪ አሊ አህመድም የዛሬ ወር ገደማ የደረሰብኝ ሀዘን ተመሳሳይ ነው ይላሉ። በአካባቢያቸው የደረሰው ፍንዳታ የሶስት ህጻናትን ህይወት ነጥቆ ሁለቱ ላይ አካል ጉዳት ሲያደርስ ከሟቾቹ የ4 ዓመት ሴትና የ6 ዓመት ወንድ የሆኑት ህጻናት የአቶ አሊ የመጨረሻ ልጆች ነበሩ።
እየተበቁ ልጆቹ እንዳሳ ያደረሰው አሁን 3 ልጆች ሙቷል። 2 ልጆች ጉዳት ደርሶባቸው ጎረቤት ማለት እኛ ወደ ሌላ ቦታ ነበር እንዳሳ ሲሰማን ነው ሊደርስ እኛ አሁን የቀሩት ልጆች ራሱ ከቤት ወደ ውጭ እንዳይወጡ ተልክልን ቤት ውስጥ እንዲቀመጡ ካላደረግ በየቦታው ፍንዳታ አለ። የእኛ ብቻ ሳይሆን በየቀኑ ነው ፍንዳታ የሚደርሰው።
በጦርነቱ ወቅት የመንግስት ኃይሎች የካሳ ጊታ ግንባር ሲሉ ይገልጹት ነበር የአድሃር ወረዳ አካባቢ። የወረዳው ዋና አስተዳዳሪ አቶ አህመድ ሐሰን አካባቢው ለወራት ከህወሓት ኃይሎች ጋር ጦርነት የተካሄደበት መሆኑን ጠቁመው ኃይሎቹ አካባቢውን ለቀው ሲወጡ ግን በየቦታው የቀበሯቸውና የጣሏቸው ፈንጂዎች ለሰው ህይወትና ለአካል ጉዳት ምክንያት መሆናቸውን ለአሜሪካ ድምጽ አስረድተዋል።
ይህ ቦታ ለአንድ ወር ጁንታ የቆየበት በደርሰጊታ በአሳሌ የተለያዩ አራት ቀበሌዎች ላይ የቆየበት ሁኔታ ነው የነበረው። አሁን እዛ ቦታ ላይ ከመቀየቱና ትንሽ ጊዜ ከማገኘቱ አንጻር አንዳንድ ቦታ ላይ ፈንጆችን ቀብሮ እነዚህ ፈንጆች ደግሞ ለማህበረሰቡ ላይ ጉዳት እንዲያስከትል ያደረገው ነገር ነው።
በተለይ ከክረምቱ መግባት ጋር ተያይዞ በዝናብ ምክንያት አፈር መጠረጉና ፈንጆቹ በቀላሉ ለእይታ መብቃታቸው ህጻናት መጫወቻ እየመሰላቸው ስለሚነካኩት ለመፈንዳት ምክንያት መሆኑን አመልክተዋል።
ዝናብ ስለሆነ አፈሩ ልክ የተቀበረው በውሃ በምን እየወጣ በዛ አጋጣሚ ነው አሁን በብዛት እንትን የተቀረጸ ያለው። ሴቶችም ልጆቻቸውን ለማንሳት ሲሞከሩ በዛው ላይ ደግሞ ይከሰታል።
የአዳር ወረዳ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ፋጡማ ጉራ በበኩላቸው የህይወት መስዋዕትነት የከፈሉትም ሆነ የአካል ጉዳት የደረሰባቸው በአብዛኛው ህጻናት ናቸው ይላሉ።
ችግሩ አሳሳቢ ነው። ፈንጁ የሞርተር ፈንጅ ፊውዞች ናቸው አብዛኛውም። ሌላም ደግሞ እንደዚህ የተቀበሩ እኛ ስማቸውን ብዙም ባናቅም እያስወጣ ነው አለ። ህጻናቱ ስለማያውቁ ፍየል ሲጠብቁ ወይም ደግሞ በኮሎች እነዚህ የፍየል ግልገሎች ለመጠበቅ ምናምን የሚሄዱ ህጻናት ብድግ አድርጎ በቃ እሱ ጋር ነው መገናኘት እንዳለ መሬቱ በሱ የተበከለ ስለሆነ ምንም ማዳን አልቻለም። እኛ
ጉዳቱና ስጋቱ ከወረዳው አቅም ያለፈ የሌሎች አካላትን ድጋፍ የሚጠይቅ ነው የሚሉት ኃላፊዋ ችግሩን ለክልሉ ማሳወቃቸውን አስረድተዋል።
ቡድን ተጠርቶ ለመንግስት ሪፖርት አድርገን ከመከላከያ ሰው ተልኮልን ነበር። የተሰጣቸው 2 ቀን በመሆኑ ግን ብዙ ጊዜ ጦርነት የቆየበት ቀጠና ስለሆነ ጉዳዩን በ2 ቀን መስራት አልተቻለም። የተወሰነ 2 ቦታ ሂደው ያገኙትን አንስተዋል። ግን ብዙ ስለሆነ በጣም በቡድን ተደራጅቶ መላክ ስላለበት ትኩረት ተሰጥቶት መለቀም ያለበት ብዙ ቦታ የተደረገ ነገር ስለሆነ 39 ቀን ነው 43 ቀን ሲተኮስበት የነበረበት ቀጠና በመሆኑ ገጠር ውስጥ ያለው ያ ጦርነቱ የቆየበት ቀጠና በሙሉ በዚህ ነገር የተበከለ ነው እንዳለ አፈሩ መለስ መለስ ነው የተደረገበት። የአፈሩ መለስ መለስ የተደረገበት ፈንጆች ቀጥታ ማንሳት ነው። መልቀም ማስለቀም ያስፈልጋል። ብዙ ቡድን ያስፈልጋል። 5 ጥበቃና 5 መርማሪ ነው የተላከው የፈንጅ መርማሪ። ያ በቂ አይደለም ብለን ሪፖርት መልሰናል። በሰዓቱ ችግር ላይ ስለነበርን አልተሳካልንም ለመከታተል። እነሱም ደግሞ ወደ ሌላ ቦታ ተዘዋውረው ሄዶ ነበር የተነጋገርናቸው ሰዎች።
የተቀበሩና የተጣሉ ፈንጂዎች በክልሉ ላይ እያደረሱ ስለሚገኙት ጉዳትና እየተወሰደ ስላለው እርምጃ ከአፋር ክልል መንግስታዊ አመራሮች መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የአዳር ወረዳ ጤና ጽህፈት ቤት ኃላፊ አብዱል ቃድር አህመድ ግን የተቀበሩትና በየቦታው የወዳደቁ ፈንጂዎች ያስከተሉትን ጉዳት የገለጹት ያጋጠመን 2ኛ ጦርነት በማለት ነበር።
የዛኛውን ጦርነት ካለቀ በኋላ 2ኛ ጦርነት የምንለው ደግሞ እነሱ ቀብረው የሄዱት ፈንጆች አሉ። በነዛ ፈንጅ አማካኝነት ህጻናት አሁን ድረስ እያለቁ ነው ያሉት፣ የሚቆስሉ ማለት።
ፍንዳታዎቹ በሚከሰቱባቸው አካባቢዎች አቅራቢያ የሚገኙት የዳርሳ ጊታና ኤልውሃ ጤና ጣቢያዎች ህክምና ለመስጠት ቢሞክሩም የበርካቶችን ህይወት መታደግ አልተቻለም። ከባድ ጉዳት የደረሰባቸውንም ወደ ዶብቲ ሆስፒታል ለመላክ እየተገደድን ነው ብለዋል። እንደሳቸው አባባል የህወሓት ኃይሎች አካባቢውን ለቀው ሲወጡ የጣሏቸውና የቀበሯቸው ፈንጆች ከ16 በላይ ሰዎችን ገድለዋል።
ከ80 በላይ የሚሆኑ ህጻናት ላይ ጉዳት ደርሷል። ወደ 14 አካባቢ የሚሆኑ ደግሞ ህይወታቸውን አጥተዋል። አዋቂዎች ደግሞ እነዛን ህጻናት ለመርዳት ብሎ ፈጥኖ ወደዛ አካባቢ የደረሰ ወደ 3 ሰዎች እንደዚሁ አንዱ ህይወቱ አልፏል። 2ኛውም ደግሞ የዛ አዋቂ ህይወት አልፏል። 3ኛው ቆስሎ ወደ ሆስፒታል አድርሰነዋል።
የህወሓት ኃይሎች ከ5 ወራት በላይ እንደቆዩበትና ለረጅም ጊዜያት ውጊያ እንደተካሄደበት በሚነገርለት ሰሜን ወሎ ዞንም ተመሳሳይ ጉዳቶች እየተፈጠሩ መሆኑን የዞኑ ሰላምና ጸጥታ ኃላፊ ኮሎኔል ኃይለማርያም አባዬ ገልጸዋል።
ዋና ወረዳ ላይ ፈንድቶ ወደ 17 የሚሆኑ የህብረተሰብ ክፍል የሞቱበት ሁኔታ ነው ያለው። በራያ ቆቦም 2 የመድፍ ጥይት ፈንድቶ ወደ 2 ሰዎች የሞቱ አሉ፣ 1 የቆሰለ አለ። በተለያዩ ወረዳዎች አሁንም በተለይ ምሽግ ይዞበት የነበረው ቦታ ላይ እንደዚህ አይነቶች ችግር እየፈጠረ በህብረተሰቡ ላይ ጉዳት እያደረሰ ያለ ነገር አለ።
በደሴ ከተማም ሳላሽ ተብሎ በሚጠራው የበገበያ የወዳደቁ ብረታ ብረቶችን ከሚሰበሰቡ ሰዎች ላይ ወደቀ የተባለ ቦምብ ከሀያ በላይ በሚደርሱ ሰዎች ላይ መለስተኛ ጉዳት ያደረሰው ከቀናት በፊት ነበር። ለእንስሳትም ሞት ምክንያት ሆኗል ፍንዳታው። ቀደም ሲልም ከተሰበሰበ ብረታ ብረት ጋር አብሮ ተቀላቅሏል የተባለ ፈንጂ ፈንድቶ አራዳ ጨውተራ በሚባለው አካባቢ በዝቅተኛ የኑሮ ደረጃ የሚገኙ የ26 አባወራዎች መኖሪያ ቤት ከነ ንብረቱ መውደሙን የአይን እማኞች ለአሜሪካ ድምፅ ጠቁመዋል። እየደረሰ ያለው ፍንዳታ አሳሳቢ ነው የሚሉት የደሴ ከተማ ፖሊስ መምሪያ ኃላፊ ኮማንደር አሳምነው ሙላቱ ማሳሰቢያ አክለዋል።
ቁራኑ እያሉ እየሰበሰቡ ፍንዳታዎች ነገሮች የሚያስገቡት ማህበረሰብ ከቤታቸው የሚያስወጡበትና ለጸጥታ ኃይሉ የሚሰጡበትን አቅጣጫ ቢፈጥሩ። ባለፈው 600 አካባቢ የሚፈነዱ አውጥተው ለጸጥታ ኃይሉ ሰጥተዋል። ስለዚህ አሁንም በሆነ ቁራኔው ነጋዴዎች ሸር ሳያደርጉ እንደ አይነት ድርጊቶች እየተፈጸሙ ስለሆነ ቁራኔው ላይ ያለውን ትኩረት በደንብ ቢያዩትና ቢጠነቀቁ። ቁራኔው ነጋዴዎች መሀል ከተማ ላይ ነው ያሉት። ስለዚህ የሚመለከተው የመንግስት አካላትም ቢሆን ይህ ቁራኔው ንግዶችን ከከተማ ዳር ላይ አድርጎ ሲስተም ቢፈጥርላቸው የተሻለ።
የሰሜን ወሎ ዞን ሰላምና ጸጥታ ኃላፊ ኮሎኔል ኃይለማርያም ምንነታቸው ያልታወቁ ብረታ ብረቶችን ህብረተሰቡ ከመነካካት እንዲቆጠብና በአካባቢው ለሚገኝ የጸጥታ ኃይል በመጠቆም ጉዳቶችን በመቀነስ እንዲተባበር ጥሪ አስተላልፈዋል።
የማይታወቁ እንደ ቦምብ አይነት አጠቃላይ የመድፍ ጥይቶች፣ የታንክ ጥይቶች፣ የጸረ ታንክ የሞርተር ጥይቶች፣ የተለያዩ የቡድን መሳሪያ ጥይቶች ሲያገኝ ሰው መነካካት የለበትም።
ቤተሰባቸውን ያግዙ የነበሩት ህጻናት ህይወታቸው መጥፋቱ በአፋር አዳአር አካባቢ ለሚኖሩት አቶ አሊ አሁንም ድረስ ሀዘኑ እየከፋ ሆኖ ዘልቋል።
የወለደ ሰው ያውቀዋል። የትናንሾች ልጆች አንድ ቤት እንደዛ ሲደርስ ካለ እንደሚሰማ የወለደው ያውቀዋል። ልጆች እናትም እስካሁን ድረስ በጭንቅ ውስጥ ናታለች። ሲናገረውን የሚሰራውን አታውቅም።
ምንነቱን የማያውቁት ብረት አግኝተው ሲነካኩ በደረሰው ፍንዳታ የቤተሰባችን ተስፋ የሚሏቸው ህጻናት ህይወት መነጠቁ ወይዘሮ ሀስና እንደሚሉት ያጎታቸውን ልብ ሰብረዋል።
ባስታወሳቸው ቁጥር አውድቅ ይዘዋል። በቃ እንደ ሞት ያደርገዋል። በመድኃኒት ነው አሁን ያለው።
የተቀበሩና በየቦታው የተጣሉ ጸረ ሰውና ጸረ ተሽከርካሪ ፈንጂዎች ስለሚያደርሱት ጉዳትና መወሰድ ስላለባቸው ጥንቃቄዎች ግንዛቤ ለመፍጠር የሚደረጉ ጥረቶች ቢኖሩም ፈንጂዎቹን በተደራጀና በተጠና መልኩ ለማምከን የሚሰሩት ስራዎች በቂ አለመሆናቸውን በዘርፉ ግንዛቤ ያላቸው ግለሰቦች ይናገራሉ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ክብራትና ክብራን አድማጮች የዕለቱን አብይ ርዕስ ነበር የተከታተላችሁት። ወደ መጽሔቱ ዝርዝሮች እንዘልቃለን። ደቡብ ክልል ቡርጂ ልዩ ወረዳ በታጠቁ ቡድኖች የተቃጣ ነው በተባለ ጥቃት 4 ሰዎች ተገድለው 5 ሲቪሎች ቆስለዋል ሲሉ የወረዳው ነዋሪዎችና የተጎጂ ቤተሰቦች ለአሜሪካ ድምፅ ገለጡ። የወረዳው የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ገብረ ወልድ ሂዶ ከተገደሉና ከቆሰሉ አርሶ አደሮች በተጨማሪ ከ50 በላይ ከብቶች ተዘርፈዋል ብለዋል። በጥቃቱም በስሮ ባርጉ መሽገዋል ያሏቸውን ታጣቂዎች ቡድንም ወንጅለዋል። በተመሳሳይ በአማሮ በተፈጸመ ሌላ ጥቃት አንድ አርሶ አደር ተገድሏል ሲል የአማሮ ወረዳ የሰላምና የጸጥታ ኃላፊ ለአሜሪካ ድምፅ ገልጠዋል። ታጣቂ ቡድኑ ይንቀሳቀስባቸዋል ከተባለው የኦሮሚያ ክልል ምዕራብ ጉጂ ዞን ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። እዚህ ዩናይት ስቴትስ የሚገኙት የኦሮሞ ነጻነት ጦር ወይም ሰራዊት ራሱን ብሎ የሚጠራውና ሸኔ በሚል መንግስት የሚጠራው ቡድን ቃል አቀባይ መሆናቸውን የሚናገሩት አቶ ኦዳ ተርቢ ስለዚሁ ስለ አካባቢው ስላለው ግድያና ዘረፋ ጉዳይ ለአሜሪካ ድምጽ በሰጡት ቃል ውንጀላውን አስተባብለው ተከታዩን ዮናታን ዘብዲዮስ አጠናቅሯል።
የዋለሜ ወይም የጭሉሴ ቀበሌ ነዋሪ መሆናቸውን የገለጡት አቶ አየላ አይላም የጤፍ ምርት በማጨድ ላይ የነበሩ አርሶ አደሮች ከታጣቂዎቹ በተከፈተባቸው ድንገተኛ ጥቃት መገደላቸውን ተናግሯል።
ከብቱንም ጭምር ነጥቀው የገደሉትንም ገድለው ተጨማሪ አሁንም ሌላ ህዝቡንም 5 በላይ ሰዎችን በማጉዳት ላይ አድርሰው አርሶ አደሩ ለቤት ንብረት የገዛውን ጠመንጃውንም ጨምሮ በሱ ከብት ሲጠብቅ የነበረውንም ነጥቆ ከ5 በላይ ሰዎች ቆስለዋል።
የቆሰሉ 5 ሌሎች አርሶ አደሮች በወረዳው ባሉ ሶያማና ዋለሜ በሚገኝ ጤና ጣቢያዎች ሕክምና የተደረገላቸው መሆኑንም ጨምሮ ገልጿል። ከዚህ ቀደምም በተደጋጋሚ ጥቃት እንደሚፈጸም የገለጹት አታየልም ከ50 በላይ የሚሆኑም የ15 አባወራዎች ከብቶች ተዘርፏልም ብሏል። የአካባቢ ህብረተሰብ በዚህ ምክንያት ችግር ላይ መሆኑን አስረድቷል።
ፍራፍሬ መልክ የሆነ የወታደር መሳይ ልብሶችን የታጠቁ ናቸው። ስለዚህ አገዳደሉና አመታቱ ደግሞ እንደ ልክ የሰለጠነ ሀይል ነው። ሰው የተመታው ከድረት ወደ ላይ ብቻ ነው። ከድረት ወደ ታች የተመታለን። ትናንትናው በጣም በተደራጀ ሀይል ሆኖ ነው ሰውን እንደዚህ ሊጠቃ ቻለው።
አቶ ጀማል አብዱሰላም የተባሉ የአካባቢ ነዋሪም የሰባ ዓመት እድሜ ያላቸው አዛውንት አባቱ ከሟች አርሶ አደሮች ውስጥ አንዱ መሆናቸውን ተናግሯል።
እዛ ታች ወርዶ ከብት እያቀዱ ነበር። አባታችን የከብት ተረኛ ነበሩ። ከብት እያገዱ ያሉ የታጠቀ ብዙን ከቧቸው ነው የገደሉት።
የአስራ አንድ ወንድና የስምንት ሴት ልጆች አባታችን በመጦሪያ እድሜያቸው በግፍ ተገድሏል ያሉት አቶ ጀማል አባታቸውን ቀብረው ለቅሶ መቀመጣቸውን ተናግሯል።
ሬሳውን ሁሉ ከበው መሰራውንም ወደውበት ከብት የሚጠብቅበትን እንደገና ስልኩንም ወደው እንደውም ስልኩን ደውዬ ነጋ ነው አባታችን ገለን መሰራውም እኛ ጋር ነው ወንድ ኮንክና እያሉ ነበር። ያው እንደምንም አድርገው አስችሎ ወዶ ሬሳውን ከትላንት ወዲያውኑ ማታውን ቀብረናል። ቤት ድንኳን ትለን ቤት ነው ያለነ።
ከጥቃቱ መትረፋቸውና ከብቶቻቸው እንደተዘረፈባቸው የተናገሩት ደግሞ አቶ ኢድሪስ ኢንሴ ናቸው። ችግሩ አመታትን የዘለቀ ነውም ብሏል።
እኔ የምሰራበትን እርሻ አጥቼ ከብቶችን የሚያሰማራበት ቦታ አጥቼ የባለፈው የትላንትና ወዲያ ጦርነት ከኔ የነበረውን ከብት አምቶ ነው እንግዲህ እጅ ባዶ ተቀምጬ አገሪቷ በዚህ ሁኔታ ላይ ነው የምትገኘው።
የዋለሜ ጤና ጣቢያ ኃላፊ አቶ ሄኖክ ቡያም አራት ሰዎች መሞታቸውን አረጋግጠው ሁለት ሲቪሎች ከባድ የመቁሰል አደጋ፣ ሶስት ደግሞ ቀላል ጉዳት እንደደረሰባቸው ተናግሯል። ከባድ ጉዳት የደረሰባቸውን ለተጨማሪ ሕክምና ወደ ሶያማ ጤና ጣቢያ መላካቸውና ቀላል ጉዳት የደረሰባቸውን እዛው በቀበሌው በሚገኘው ጤና ጣቢያ የሕክምና እርዳታ እያደረጉላቸው መሆኑን ለአሜሪካ ድምፅ ገልጿል። የቡርጂ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ገብረ ወልድ ሂዶም ከተገደሉና ከቆሰሉ አርሶ አደሮች በተጨማሪም ቁጥራቸው እየበዙ ያሏቸው ከብቶች መዘረፋቸውን አስታውቀዋል።
በቀን 6/11/2014 ዓ.ም ከምዕራብ ጉጂ ስሮ በርጉዳ ወረዳ የተነሱ ታጣቂዎች በቡርጂ ልዩ ወረዳ 4 አርሶ አደሮችን በግፍና አሰቃቂ በሆነ ሁኔታ ገለው ከ50 በላይ ከብቶችንም ዘርፈው ይዘው ሄደዋል።
በጥቃቱም በምዕራብ ጉጂ ዞን ስሮ በርጉዳ ወረዳ መሽጓል ያሏቸውን ታጣቂ ቡድን ወንጅሏል።
ከሌሎች የኢትዮጵያ አካባቢዎች በደንብ እርምጃ የተወሰደበት በሀገር መከላከያ ሰራዊት እርምጃ የተወሰደበት እየሸሸ አሁን ያለው እዚህ ስሩሮ በርጉዳና ጠላን አባያ ከአማሮ የሚያዋስንበት አካባቢ ላይ ነው ኃይሉን አፈርጥሞ ጥቃት እየፈጸመ ያለው።
በተመሳሳይ ታጣቂዎቹ በአማሮ ልዩ ወረዳ በወልበ ቀበሌ አንድ አርሶ አደር መግደላቸውን የወረዳው የሰላምና የጸጥታ ጽህፈት ቤት ኃላፊ አቶ ብሩክ አየልም ለቪኦኤ አረጋግጧል። ታጣቂ ቡድኑ ይንቀሳቀስባቸዋል ከተባለው ኦሮሚያ ክልል ምዕራብ ጉጂ ዞን ምላሽ ለማግኘት ከስሩሮ በርጉዳ ወረዳ እስከ ምዕራብ ጉጂ ዞን የመንግስት ባለስልጣናት ድረስ ያደረግነው ጥረት ፈቃደኛ ባለመሆናቸውና አንዳንዶቹ ስልካቸውን ስለማያነሱ የሁለት ቀን ሙከራችን አልተሳካም። በሌላ በኩል ዩናይትድ ስቴትስ የሚገኙት የኦሮሞ ነጻነት ጦር ወይም ሰራዊት ቃል አቀባይ መሆናቸውን የሚናገሩት አቶ ዳተር ቢም ስለዚሁ በአካባቢው ስላለው ግድያና ዘረፋ ጉዳይ ለአሜሪካ ድምፅ በሰጡት ቃል ውንጀላውን በተደጋጋሚ ሲያስተባብሉ ቆይቷል። ይሁንና የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማዮ ባውዲ በኦሮሚያ ክልል ምዕራብ ጉጂና ምስራቅ ጉጂ ውስጥ የሚንቀሳቀሱ የኦነግ ሸኔ ታጣቂዎች በቡርጂ በአማሮና በገዶ ብሔረሰብ ክፍል ላይ በተደጋጋሚ ጥቃት ይፈጽማሉ ሲሉ ለአሜሪካ ድምፅ በሰጡት ቃለ ምልልስ መናገራቸው አይዘነጋም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ የሰዓት እላፊ ገደብ ወደ ተጣለባት ጋምቤላ ይወስድናል። በጋምቤላ ክልል ከተማ የሰዓት እላፊ በክልሉ ዋና ከተማ ጋምቤላ የሰዓት እላፊ ገደብ መጣሉን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። የሰዓት እላፊው ከምሽቱ 2 ሰዓት እስከ ንጋቱ 11 ሰዓት ተኩል መሆኑን የጽህፈት ቤቱ ኃላፊ አቶ ውገቱ አዲንግ ተናግረዋል። ገደቡ አምቡላንስና የጸጥታ ባለስልጣናት ወይም የመንግስት ጸጥታ ኃይሎች ተሽከርካሪዎችን እንደማያካትትም አስታውቀዋል። ናኮር መልካ ተከታትሎታል።
ስማቸውን እንዳንጠቅስ የጠየቁ አንድ የጋምቤላ ከተማ ነዋሪ በከተማው ከምሽቱ 2 ሰዓት ጀምሮ መንቀሳቀስ እንደማይቻል በስልክ ገልጸውልናል።
ከምሽቱ 2 ሰዓት እስከ ንጋቱ 11 ተኩል ድረስ ማንኛውም ተሽከርካሪ ከአምቡላንስ ውጭ እና ከጸጥታ ተሽከርካሪዎች ሌላ መንቀሳቀስ እንደማይችል ነው እንትን አልኩት። ሰው በግርፍ በምናምን ይንቀሳቀሳል፣ ግን ካለው እንትን አንጻር ሰው በጊዜ ነው ወደ ቤት የሚገባ። አሁን ሰላማዊ ነው፣ ከተማ ወደ ነበረችበት በሰላም ተመልሳለች። ከዚህ በፊት ታውጆ ነበር፣ ከተኩስ ልውጡ ቀደም ብሎ ማለት። ከዛ የነበረውን ሰላምታ ይዞ ተመልሶ ነበር ወደ እንቅስቃሴ ገደቡ ተነስቶ ነበረ። አሁን ሰሞኑን ነው ተመልሶ የታወጀው።
በጋምቤላ ክልል ዋና ከተማ ጋምቤላ ከተማ የሰዓት እላፊ ገደብ መጣሉን ያስታወቁት የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ውገቱ ስኳዲንግ ውሳኔው አዲስ አይደለም ሲሉ አብራርተዋል።
መጀመሪያ እንግዲህ ጊዜ ገደብ የተጣለበት ምክንያት ዋና ትልቁ ምክንያት ጋምቤላ ከተማ ላይ የተከሰተው የከተማ ማወቅ ችግር ማህበረሰቡ በተረጋጋ ሁኔታ እንዲኖር የጸጥታ ኃይሉ ምቹ የሆነ ሁኔታ እንዲፈጠርለት፣ በተለይ ከተማው የሚደረገው የጥበቃ ስራ አብዛኛው ሰው በቦታው ሆነው እንቅስቃሴዎች እንዲታገዙ በፕሬዚዳንት የተላለፈው ምልክት ነው። ያን ምልክት እስካሁን ባልተነሳበት፣ ግን ሰዎቹ ትንሽ የተላለፈው ምልክት አብዛኛው ሰው መረጃ አልነበሩ ከተገባበረ ላይ ክፍተቶች ነበሩ እና እሱ ነው እኛ መልሰው ህዝቡን ለማስተዋወቅ ነው እንጂ ሌላ አዲስ ውሳኔ አልነበረም። ሰዓቱ ያው ከምሽቱ 2 ሰዓት ምክንያቱም ሰው ያለው ዝውውር ሌሎች ሁሉ ከ2 ሰዓት ቢያቆሙ እና ከ2 ሰዓት በኋላ የፖሊስ ፓትሮል እና የፈታይ ሲደመር ደግሞ አምቡላንሶች መንቀሳቀስ ይችላሉ። ሌላው ሲነጋ 11:30 እስከ 12 ሰዓት ሰው መንቀሳቀስ ይችላል።
በአተገባበሩ ላይ ክፍተቶች ነበሩ ያሉት የጽህፈት ቤቱ ኃላፊ የአምቡላንስ አገልግሎት በቂ ላይሆን ስለሚችል ባለ 3 እግር ተሽከርካሪዎች ህመምተኛ ጭነው ወደ ጤና ጣቢያ የሚሄዱ መሆናቸው በጸጥታ ኃይሎች ከተረጋገጠ የሚፈቀድ መሆኑንም ገልጸዋል።
ባጃጅ ከአሰጋ ታይዞ በተለይ አሁንም የአምቡላንስ ሰርቪስ ለሁሉም በቂ ላይሆን ይችላል። ስለዚህ ከተማ ውስጥ በሽተኛ ጭነው የሚሄድም ካለ በፖሊስም ከተረጋገጠ እሱ ወደሚሄድበት ቦታ ትብብር ይደረግለታል። እሱ ምንም ችግር የለውም። በነዛም ልክ አልታገጠም። ምናልባት በሰልጠኝነት ዝም ብለው ከተማ ወደ መጠጥ ቤት ምናምን የሚዞሩ ካሉ እነዚህንም ሰው ማረጋጋት እንዲኖረው ነው እየተደረገ። ከበሽተኞች ምልልስ ጋር ተያይዞ ሁኔታውን በማጣራት ትክክል ከሆነ ወደ ሕክምና የሚሄዱ ከሆነ እናቶችን እንዲሄዱ ማድረግ ይቻላል።
ከተማ ውስጥ አስተማማኝ ሰላም አለ የሚሉት አቶ ውገቱ ገደቡ የተጣለው ለጥንቃቄ ነው ሲሉ አስረድተዋል።
ከተማው ከተከሰተው ችግር አንጻር ዛሬ በምናይበት ጊዜ አስተማማኝ ሰላም አለው። ምክንያቱም የአስተማማኝ ሰላም ትልቁ መገለጫ አንደኛ የመንግስት ሰራተኞች ወደ ስራ በአግባቡ ሲሄዱ፣ ከስራ ወጥቶ ደግሞ ወደ ቤታችን በሰላም ሲገቡ፣ ገበያ በሰላም ሄደውም ገበያም ደግሞ በአግባቡ ሲገባ፣ የከተማ ኖሩን በዚህ በፊት ሆቴሎች በተለያዩ የራሳቸው ሰርቪስ በአግባቡ የሰሩ ስለሆነ ከተማ በአሁኑ ሰዓት ሰላም ነው። ሌሎች አደጋዎች እንዳይደረስ ጥንቃቄ ለማድረግ በሚል ነው እንጂ ጋምቤላ ከተማ በአሁኑ ሰዓት በጣም ሰላም አስተማማኝ አለ።
ባለፈው ወር ውስጥ በሰኔ 7 2014 ዓ.ም መንግስት ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት የሚለው ሸማቂ ቡድንና ሌላው በጋምቤላ ክልል የሚንቀሳቀሰው ራሱን የጋምቤላ ነጻነት ግንባር ከሚለው ሸማቂ ቡድን ጋር በመሆን በጋምቤላ ከተማ ውስጥ ከመንግስት ጸጥታ ኃይሎች ጋር የተኩስ ልውውጥ ማድረጋቸውን መዘገባችን ይታወሳል። ይህንን ተከትሎ በጋምቤላ ከተማ ውስጥ በንጹሐን ዜጎች ላይ ያለ አግባብ ኃይል ተጠቅመዋል የተባሉ የመንግስት ጸጥታ ኃይሎች ተይዘው ጉዳያቸው እየተጣራ መሆኑን የጠቆሙት ኃላፊው በቁጥር ግን ከመግለጽ ተቆጥበዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
አመሰግናለሁ ናኮር። አድማጮች፣ በተከታዩ ርዕስ ዘገባ ደግሞ ወደ አዲስ አበባ እንመለሳለን። ሐምሌ 3 ቀን 2014 ዓ.ም ተይዘው በአቃቂ ቃሊቲ ፖሊስ መምሪያ ታስረው የነበሩት የባይቶና ፓርቲ ከፍተኛ አመራር አባል አቶ ክብሮም በረህና ሌሎች 17 ሰዎች ያሉበትን ማወቅ አልቻለም ሲሉ ቤተሰቦቻቸው ጠየቁ። እስረኞቹ የሚገኙበትን ቦታ ፖሊስ እንዲያሳውቅ እንዲታዘዝላቸው ሲሉም ለፍርድ ቤት ማመልከታቸውን የታሳሪዎቹ ቤተሰቦች ጨምረው ገልጠዋል። የአዲስ አበባና የፌዴራል ፖሊስ ስለዚህ ጉዳይ ምንም እንደማያውቅ ሲገልጽ፣ የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን እየተከታተለ መሆኑን አመልክቷል። ገብረ ሚካኤል ገብረ መድን ነው ያጠናቀረው።
የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርሀ ባለፈው እሁድ ሐምሌ 3 ቀን 2014 ዓ.ም ተይዘው በአቃቂ ቃሊቲ ፖሊስ መምሪያ ከታሰሩ በኋላ ማክሰኞ ዕለት ፍርድ ቤት መቅረባቸውንና በዋስ እንዲወጡ መወሰኑን ባለቤታቸው ወይዘሮ ትዝታ ለቪኦኤ ተናግረዋል። ሆኖም በዋስ ሳይለቀቁ ወዳልታወቀ ቦታ እንደተወሰዱ ያስረዳሉ።
ከሌሎቹ ጋራ አንድ ላይ የዋስትና መብት ተፈቅዶላቸው ነበረ። ሳንቲሙ ምናምን ከፍለን ልንወስድ ልናስወጣቸው ስንል ፖሊስ ይግባኝ ጠይቄ ሜክሲኮ ፍርድ ቤት አቀርባቸዋለሁ አለ። ሜክሲኮ ፍርድ ቤት ያቀርባቸዋል ብለን በማግስቱ ስንጠብቅ ሴቶቹን ለቀቁና ቁርስ ልናደርስ ስሌት የሉም የትንላ ነውቅ የት እንደወሰዷቸው በትክክል እዚህ ቦታ ነው የወሰድናቸው አላሉን። ጠይቀናል ግን እዚህ ቦታ ነው ያለ አላሉን።
በአቃቂ ቃሊቲ የፖሊስ መምሪያ ታስረው የነበሩትና በአዲስ አበባ የመጀመሪያ ደረጃ ፍርድ ቤት የአቃቂ ቃሊቲ ምድብ ችሎት ከአቶ ክብሮም ጋር ቀርበው በዋስ እንዲወጡ የተወሰነላቸው እስረኞች በድምሩ 31 እንደነበሩና ከነዚህ ውስጥ 10 ሴቶች መሆናቸውን አንድ ስማቸውንና ማንነታቸውን እንድንደብቅ የጠየቁ አብረው ታስረው እንደነበሩ የገለጹ ግለሰብ ነግረውናል። የአቶ ክብሮም ባለቤትና የሌሎቹ ቤተሰቦች ፖሊስ ታሳሪዎቹ ያሉበትን ቦታ እንዲያሳውቅ ለአዲስ አበባ የመጀመሪያ ደረጃ ፍርድ ቤት አቃቂ ቃሊቲ ምድብ ችሎት ማመልከታቸውንም ተናግረዋል።
የዋስትና መብቱን ከፍለናል። ከዛ በኋላ ያው ማለት ፍርድ ቤቱን የት እንዳለ አሳውቁም ብለን ማመልከቻ አስገብተን እዛው ለነበሩበት ዋስትና መብት ይጠበቅላቸው ላለን ፍርድ ቤት ማለት ነው።
ከነ አቶ ክብሮም ጋር ታስረው የነበሩና በዋስ የተፈቱ አንዲት ስሜ እንዳይገለጽ ያሉን ግለሰብ ሐምሌ 3 ቀን 2014 ዓ.ም ምረት ከጠዋቱ 4 ሰዓት አካባቢ የአንድ መረዳጃ እድር አባላት የሆኑ ሰዎች በተለምዶ ዓለም ባንክ እየተባለ በሚጠራው አካባቢ ከተሰበሰቡበት ህንጻ ሲቪል በለበሱ ሰዎች መወሰዳቸውን ተናግረዋል። በአቃቂ ቃሊቲ ፖሊስ መምሪያ አቶ ክብሮም በርህን ጨምሮ 31 ሰዎች እንደነበሩ የገለጹት ግለሰቧ ፖሊስ ካቀረበባቸው ክስ አንዱ አቶ ክብሮም በቅርቡ ካሳተሙት ምጽአት የተሰኘ መጽሐፍ ጋር የተያያዘ እንደሆነ ገልጿል።
የነበረው ክስ ተደራጅታችሁ ከሰብስባችሁ ህወሓትን እየረዳችሁ ነው፣ ብር እያሰባሰባችሁ፣ ከዛ ውጪ መጽሐፍ አሳትማችሁ ወጣቶችን እያነሳሳችሁ መጽሐፉ ሽያጭ ደግሞ ገቢ አድርጋችሁ ለመርዳት የሚል ነበር ክሱ። ሁሉም ሰው ይሄን አላማውን ስላልነበረ የእድሩ ሁሉም ሰው የነሱን ሐሳብ አልተቀበልንም። የራሳችንን ሐሳብ አጽፈናል፣ የነበረውን ጉዳይ አስረድተናል፣ ያንን ተቀበሉ። እሁድ የገባን ማክሰኞ ፍርድ ቤት ቀረብን። 31 ሰው ፍርድ ቤት ቀረበ ማለት ነው። ፍርድ ቤት ከቀረብን በኋላ ክሱ ተነበበ። ዳኛው የ2000 ብር ዋስ አምጥተው ይፈቱ አለ። ይግባኝ ትጠይቃለህ ወይ ሲለው ጸጥ አለ ፖሊስ። ከዛ ጸጥ ሲል በቃ በዚህ ወስኑ ዳኛው አሰናበተ።
ፍርድ ቤት በዋስ እንዲለቀቁ ከወሰነላቸው በኋላ ከእስረኞቹ መካከል ሴቶቹ ሲለቀቁ አቶ ክብሮምን ጨምሮ 18 ወንዶች ግን ወደ አዋሽ አርባ መወሰዳቸውን ከፖሊሶቹ ሰምተናል ብለዋል ግለሰቧ።
ለእሮብ የሚያነጋ 10 ሰዓት በግም 10 ሰዓት ወይ 11 ሰዓት ሊሆን ይችላል፣ ግን ለሊት ነው፣ ጨለማን ሁሉ ሰው ተቀሰቀሰ፣ ወንዶቹ ሴቶቹን ተቀሰቀሰ። ልብሳችሁን ሰብስቡ ተባለ፣ ብትሄዱ ነው ተባለ። ወዴት እንደሚወስዱን አናውቅም። በሰዓቱ አባሳምቢስ ለሚባለው እስር ቤቱ እዛ አካባቢ ሄደን ገባን። እኛ ኦልሬዲ ስንገባ ባስ ቆሟል፣ ሶስት ወይ ሁለት ባስ ቆሟል። ወደዛ ወንዶች እየተጫኑ ነበረ። የእኛን አላየሁም፣ ሌሎች ግን ልብሳቸውን ይዘው እየተጫነ ነበር። እኛ መኪና ውስጥ ሆነን ከዛ ወዴት ነው የሚወስዷቸው ብላችሁ ትገምተው ወዴት ሄዱ ወንዶቹ ብለን ያው እዛ ጋር አብረውን የነበሩ ፖሊሶች ስንጠይቅ አዋሽ አርባ ይመስለኛል የሚሄዱ አለ አንድ ፖሊስ።
ቪኦኤ የኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ጉዳዩ ያውቅ እንደሆነ ጠይቋል። በኮሚሽኑ የሕግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ስለ ጉዳዩ መረጃ ደርሶናል፣ ክትትል እያደረግን ነው ብለዋል።
በሂደት ላይ ያለ ነገር ስለሆነ ምንም ልልህ አልችልም፣ እየተከታተል ነው ማለት ይችላል።
ከነ አቶ ክብሮም መታሰር ጋር በተያያዘ በትዊተር ገጻቸው የትግራይ ተወላጆችን የማሰር እንቅስቃሴ ተጀምሯል ብለው የጻፉት የሳልሳይ ወያነ ትግራይ ፓርቲ የውጭ ግንኙነት ኃላፊ አቶ ኃይሉ ከበደ በተለያዩ የከተማዋ አካባቢዎች የትግራይ ተወላጆች እየታሰሩ እንደሆኑ ለቪኦኤ ገልጿል።
የትግራይ ተወላጆች አሁንም ከየመንገዱ ከየሃይማኖት ተቋማት ደርሰው ሲመለሱ እየታሰሩ እንደሆነ በተለይ በአዲስ አበባ በተለያዩ አካባቢዎች ብዙ የታሰሩ የትግራይ ተወላጆች እንዳሉ፣ ከደብረ ብርሃን መልስ የሃይማኖት ቦታ ደርሰው ሲመለሱ የተያዙ የትግራይ ተወላጆች እየሰማን ነው። አሁን አዲስ መረጃ ሌላ 22 የሚባል ተክለ ሃይማኖት የሚባሉ ሰፈሮች የትግራይ ተወላጆች በብዛት ነው የሚንቀሳቀሱባቸው። እንደዚህ የትግራይ ተወላጆች እየሆነ መረጃ ስለደረሰን ነው ይህን የጻፍኩት።
ቪኦኤ በእነ አቶ ክብሮምና በአዲስ አበባ እየታሰሩ ነው ስለተባሉት የትግራይ ተወላጆች ጉዳይ የአዲስ አበባ ፖሊስንና የፌዴራል ፖሊስን ጠይቋል። የፌዴራል ፖሊስ ቃል አቀባይ ጄይላን አብዲ በሰጡት ማብራሪያ የት እንዳሉ ባልታወቁትና በአዲስ አበባ ታሰሩ ስለተባሉት ሰዎች መረጃው እንደሌላቸው ገልጸው፣ ነገር ግን ፖሊስ ብሔርን መሰረት ያደረገ እስር እንደማይፈጽም ተናግረዋል።
እኛ ፖሊስ እንደ ፖሊስ ገለልተኛ ነው። ከሁሉም ነገር ፖሊስ የሚያስረው ሰው በወንጀል ከጠረጠረው ነው የሚያስረው እንጂ የከሌ ዘር ስለሆነ የከሌ ዘር ስለሆነ የሚል ነገር የለም። ማንኛውም ዜጋ ኦሮሞም ይሁን አማራም ይሁን በወንጀል ከተጠረጠረ የማይታሰርበት ምክንያት የለም።
የአዲስ አበባ ፖሊስ ቃል አቀባይ ምክትል ኮማንደር ማርቆስ ታደሰ በበኩላቸው በሁለቱም ጉዳዮች ዙሪያ የሚያውቁት ነገር እንደሌለና ጉዳዩን እንደሚያጣሩ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ክብራትና ክብራን አድማጮች፣ ተከታዩ ርዕስ ደግሞ ወደ ዓለም አቀፍ ጉዳዮች ይወስደናል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከፍልስጤም መሪ ሙሐመድ አባስ ጋር ዌስት ባንክ ውስጥ ዛሬ አርብ ተገናኝተዋል። ባይደን ምንም እንኳን ገና ረጅም ርቀት የሚቀረው መምሰሉን ቢያምኑም ለእስራኤል ፍልስጤም ችግር የሁለት መንግስታት ምስረታ መፍትሄ ጥረት ላይ እንደሚሰሩ ተናግረዋል። በሌላ በኩል ቀደም ብለው እስራኤልን የጎበኙት ባይደን ትናንት አሙስ ከእስራኤል ተጠባባቂ ጠቅላይ ሚኒስትር ያኢር ላፒድ ጋር ተገናኝተው ተነጋግረዋል። ከስብሰባቸው በኋላም ሁለቱ መሪዎች በጋራ በሰጡት ጋዜጣዊ መግለጫ ኢራን የኒውክሌር ባለቤት እንድትሆን የማይፈቅዱ መሆናቸውን መስማማታቸውንም ይፋ አድርገዋል። ቀጣዩን የሳውዲ አረቢያ ጉዟቸውን የሚመለከተውን ጨምሮ በርዕሶቹ ላይ የተጠናቀሩትን ዘገባዎች ጨምቆ ደረጀ ደስታ እንደሚከተለው ያቀርበዋል።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከፍልስጤም መሪ ማህሙድ አባስ ጋር ዌስት ባንክ ውስጥ ዛሬ አርብ ተገናኝተዋል። ባይደን በእስራኤልና ፍልስጤም መካከል የቀጥታ ድርድር እንደገና መጀመር ያለበት መሆኑን ገልጸው ያ ፍልስጤማውያን መንግስትና የእስራኤል መንግስት ተመስርቶ ጎን ለጎን ሁለቱም አገሮች በወሰኖቻቸው ውስጥ በሰላምና ደህንነታቸው ተጠብቆ ሊኖሩ ይችላሉ ብለዋል። ባይደን አያይዘውም ፍልስጤማውያን ነጻ፣ ሉዓላዊ፣ ፋይዳና የራሱ አዋሳኝ የወሰን ክልል ያለው የራሳቸው መንግስት መመስረት ይችላሉ። በዚች ምድር ጥንታዊ ትስስር ያላቸው በሰላምና ደህንነት መኖር የሚችሉበት የሁለት መንግስታት ምስረታ ለሁለቱ ህዝቦች ያስፈልጋል ሲሉ ተናግረዋል። የፍልስጤሙ መሪ አባስ በበኩላቸው በእስራኤል የተወረረው መሬታችንን ሁኔታ ለመቀየር ጊዜው አሁን ነው በማለት እስራኤል ከህግ በላይ የሆነች መንግስት ሆና መቀጠል አትችልም ብለዋል። ዩናይትድ ስቴትስ ለፍልስጤማውያን የ316 ሚሊዮን ዶላር የገንዘብ እርዳታ እንደምትሰጥ ባይደን በጉብኝታቸው ወቅት ያስታወቁ ሲሆን በአካባቢው የሚገኙ የፍልስጤማውያንን የበርካታ ዓመት የጤና አገልግሎት ተቋማት ለመደገፍ የታለመውን የ100 ሚሊዮን ዶላር የገንዘብ እርዳታ ይፋ እንደሚያደርጉ ተነግሯል። ባይደን ትናንት ሐሙስ ከእስራኤል ተጠባባቂ ጠቅላይ ሚኒስትር ያኢር ላፒድ ጋር ተገናኝተዋል። ከስብሰባቸው በኋላ ሁለቱ መሪዎች በጋራ በሰጡት ጋዜጣዊ መግለጫ ኢራን የኒውክሌር ኃይል ባለቤት እንድትሆን የማይፈቅዱ መሆኑን እንደተስማሙበት አስታውቀዋል። ይሁን እንጂ ኢራንን የኒውክሌር ባለቤት እንዳትሆን ማድረግ የሚያስችለው ውጤታማ መንገድ የትኛው ነው በሚለው ላይ መስማማት አለመቻላቸው ተመልክተዋል። የእስራኤሉ ተጠባባቂ ጠቅላይ ሚኒስትር ያኢር ላፒድ እንዲህ ይላሉ።
Diplomacy will not stop them. The only thing that will stop Iran is knowing.
ዲፕሎማሲ አያቆማቸውም። ኢራንን የሚያቆማት ብቸኛው መንገድ የኒውክሌር ፕሮግራሙን በመስራት የሚገፉበት ከሆነ ነጻው ዓለም ኃይል የሚጠቀም መሆኑን ማወቃቸው ነው። እነሱን የሚያቆማቸው ትክክለኛው መንገድ በትክክል የሚታመን ወታደራዊ ስጋት ከጠረጴዛው ላይ ማስቀመጥ ብቻ ነው።
ከኒውክሌር ነጻ የሆነች ኢራን ለእስራኤልም ሆነ ለዩናይትድ ስቴትስ ደህንነት ፍላጎት ጠቃሚ ናት የሚሉት ባይደን ይሁን እንጂ ይሉና ተከታዩን ይናገራሉ።
ይህን ውጤት የሚያስገኘው የተሻለው መንገድ ዲፕሎማሲ ነው ብዬ ማመኔን እቀጥልበታለሁ።
እስራኤል እንደ አውሮፓ አቆጣጠር በ2015 ኢራን የኒውክሌር ፕሮግራም እንዳይኖራት በማገድ በምትኩ ማዕቀብ እንዲነሳላት የሚያዘውን ስምምነት ተቃውማለች። ዩናይትድ ስቴትስ አሁን በቪየና እየተደረገ ባለው የእጅ አዙር ተዘዋዋሪ ድርድርን ጨምሮ ኢራን ተመልሳ ወደ ስምምነቱ እንድትመጣ ትፈልጋለች። ኢራን የኒውክሌር ፕሮግራሟ ሰላማዊና ለኃይል ፍጆታ ምርት ብቻ እንደሚውል ትናገራለች። ፕሬዚደንት ባይደንና የእስራኤል ተጠባባቂ ጠቅላይ ሚኒስትር ላፒድ ኢራን ፈጽሞ የኒውክሌር ጦር መሳሪያ ባለቤት መሆን እንዳትችል በጋራ ለመስራት የሚያስችል ስምምነት ተፈራርመዋል። ይህን ስምምነት በመቃወም የኢራን ፕሬዚደንት ኢብራሂም ሬይሲ ማስጠንቀቂያ የሰጡት ወዲያው ነበር።
I tell the Americans and their regional allies that the Iranian nation
ለአሜሪካና በክልሉ ላሉ አጋሮቿ በአካባቢው የሚካሄድ ማናቸውም የደህንነት ቀውስ ኢራን እንደማትቀበለው ነግሬያቸዋለሁ። በዚህ ክልል የሚፈጠር ማናቸውም ስህተት እጅግ ከባድና ለጸጸት የሚዳርግ ምላሽ ይኖረዋል።
የኢራንን ስጋት ለመቋቋም ዋሽንግተን በሂደት ላይ የሚገኘውን የክልሉን የሚሳኤል ቅንጅት መከላከያ ስርዓት ጨምሮ በእስራኤልና አጎራባች የአረብ አገሮች መካከል ጥብቅ ትስስር እንዲኖር እየገፋፋች ነው። ባይደን ከዚህ በመቀጠል ወደ ሳውዲ አረቢያ እንደሚያመሩ ተነግሯል። ባይደን ሳውዲ አረቢያ ይደርሳሉ ተብሎ ከተጠበቀበት ጥቂት ሰዓታት ቀደም ብሎ ሳውዲ አረቢያ ሐሙስ ምሽቱ ላይ የአየር ክልሏን ለሁሉም አገር በረራዎች ክፍት በማድረጓ ከእስራኤል ወይም ወደ እስራኤል የሚደረጉ በረራዎች ላይ የተጣለው እገዳ እንዲያበቃ ያደርጋል ተብሏል። ይሁን እንጂ የሳውዲ አረቢያና የእስራኤል ጉብኝታቸው በተለይም በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትችትን አስከትሏል። የዋሽንግተን ፖስት ጋዜጠኛ በነበረው ጀማል ካሾጊና ፍልስጤማዊት አሜሪካዊት ጋዜጠኛ ሽሪን አቡ ወክሌህ ግድያ በቂ ትኩረት ሊሰጠው ይገባል የሚል ጥያቄ አስነስተዋል።
አመሰግናለሁ ደረጀ። አድማጮች፣ ተከታዩ ደግሞ ወደ ወለጋ ይወስደናል። በኦሮሚያ ክልል ቄለም ወለጋ ውስጥ በቅርቡ በታጣቂዎች ከተፈጸመ የብሔር ማንነትን የለየ ጅምላ ግድያ የተረፉና መቻራ በተባለው አካባቢ የተጠለሉ ተፈናቃዮች እርዳታ እንደሚያስፈልጋቸው ገለጡ። ወደ የመንደራቸው እንዲመለሱ የየአካባቢው ባለስልጣናት ቢጠይቋቸውም ተፈናቃዮቹ ግን የበረታ ስጋት እንዳለባቸውና መመለስ እንደማይፈልጉ ነው ለአሜሪካ ድምፅ የተናገሩት። ጭፍጨፋውን ተከትሎ ከለምለም ቀበሌ ውስጥ በስጋት ተፈናቅለው ከነበሩ ቁጥራቸው ወደ 25,000 ከሚጠጋ ሰዎች ብዙዎቹ መመለሳቸውን ቀደም ሲል የክልሉ አደጋ መከላከል የነበረውና አሁን ስሙን ወደ ቡሳ ጎነፋ የቀየረው ክፍል አመልክቷል። አስቴር ምስጋናውና ናኮር መልካ ያጠናቀሯቸውን ዘገባዎች አስቴር ምስጋናው እንደሚከተለው ታቀርበዋለች።
ከጥቃቱ በኋላ ተፈናቅሎ እንደነበር የገለጸው ስሙ እንዳይጠቀስ የጠየቀ አንድ የአካባቢው ነዋሪ ዛሬ ወደ መንደር 20 እንደሄደ ተናግሯል። የፈረሰ ቤቱንና የወዳደቀ ንብረቱን ማየቱን ገልጿል። አብዛኛው ተፈናቃይ ግን ያለው እዛው መቻራን እንደሆነ አመልክቷል።
ያው ነው እዛው ነው ያለነው፣ ግን አሁን በየነካችን ተመልሰን ነው ያለነው።
ተመልሳችኋል?
ለጊዜው
ለምን ለጊዜው አላችሁ?
ንብረት ምናምን በዛ በየቦታው ላይ ስለሆነ ያደጉን እነሱን አነሳስተን።
ብዙ ሰው ነው የተመለሰው?
አረ ብዙ ሰው አይደለም፣ የተወሰነ አልፎ አልፎ እኔ ስለመጣሁ ነው እንደዚህ ያልኩ።
ሌላው አስተያየት ሰጭም ተፈናቃዮቹ ወደ የአካባቢያቸው እንዲመለሱ የአካባቢው ባለስልጣናት ቢያግባቧቸውም ስጋት እንዳለባቸው ተናግረዋል።
እዛው መቻራ ላይ ያሉት ተፈራችን ያልተመለሱ
በሌላ በኩል ጥቃት በተፈጸመበት በዚሁ ሀዋገላን ወረዳ ውስጥ በርካታ ሰዎች የተገደሉበትን ጭፍጨፋ ተከትሎ በስጋት ሳቢያ ሸሽተው የነበሩ ነዋሪዎች ወደ የአካባቢያቸው እየተመለሱ መሆኑን ከነዋሪዎቹ መካከል አንዱ ተናግረዋል። እኚህ ግለሰብ ወደ የአካባቢያቸው የሚመለሱ ተፈናቃዮችንም በማስተባበር ላይ እንደሚገኙ በመግለጽ እየተመለሱ ስላሉ ሰዎች ገልጸዋል።
የከተማውን ህዝብ በማስተባበር በየሁሉ ሰፈራ ጣቢያው በመሄድ እንጀራውንም ሽሮውንም በርበሬውንም እየለመን ጊዜያዊ ኮሚቴ የሚባል አቋቁመን ቀለብን፣ አበላን፣ አጠጣን። በአቅማችን መጀመሪያ መንደር 15 እና 16 የሚባለው አስገባን። በመቀጠል መንደር 20 የሚባለውን ቅዳሜ በዓል ነበር አይደል? በዓሉን ካከበርንላቸው በኋላ ሰኞ እንዲገቡ አደረግን።
የቄለም ወለጋ ዞን ቡሳ ጎኖፋ ኃላፊ ተወካይ አቶ ግርማ ሀምቤሳ ግን ለአሜሪካ ድምጽ በሰጡት ቃል ጭፍጨፋውን ተከትሎ ከለምለም ቀበሌ ውስጥ በስጋት ተፈናቅለው ከነበሩ ወደ 25,000 የሚጠጉ ቁጥር ያላቸው ሰዎች መካከል ከ90% በላይ ተመልሰዋል ብለዋል።
ታቴ ጉያ ጋፋ ድደሚ ቶርባ ኩደን
ኩመለማ ሰኔ 27/2014 በተደረገው ድርጊት 4965 አባወራዎች ከቤተሰብ ጋር ደግሞ ስናይ 24825 ሰዎች ናቸው ተፈናቅለው 20 ኪሎ ሜትር ላይ በምትገኘው መቻራ ከተማ ውስጥ የነበሩት። አሁን አካባቢ ውስጥ መረጋጋት በመታየቱ እስከ ባለፈው ቅዳሜ ከ90% በላይ የሚሆኑ ተመልሰዋል። አሁን ደግሞ ሁሉም መመለሳቸውን እየሰማን ነው።
በዞኑ ቡሳ ጎኖፋና በህዝብ ርብርብ ለተፈናቃዮቹ ተደረገ ስላሉት ድጋፍ ከኦሮሚያ ቡሳ ጎኖፋም የተላከው የሰብአዊ ድጋፍ አካባቢው መድረስ መጀመሩን አስታውቋል።
ወሊገለጋ አናሌ ከናት ከጎዲነ ኬኛ
በአጠቃላይ እንደ ዞናችን 234 ኩንታል የምግብ እህል፣ 30 ኩንታል የተለያየ አይነት ዱቄት፣ 50 ኩንታል ሩዝ፣ 120 ሊትር ዘይት፣ ለወጥ የሚሆኑ እህሎችም እንዲሁ ድጋፍ ተደርጓል። የመቻራ ከተማ ህብረተሰብም እኛ እስክንደርስ ድረስ ድጋፍ አድርጎላቸዋል። ከኦሮሚያ ቡሳ ጎኖፋም በጥያቄያችን መሰረት የላኩት የተለያዩ ድጋፎች መድረስ ጀምረዋል። 400 ኩንታል የምግብ እህል፣ 800 ኩንታል የበቆሎ ዱቄት፣ ተጨማሪ ምግብ ወይም ሲኤስቢ 400 ኩንታል፣ 400 ኩንታል ሩዝ፣ አንድ መኪና የተለያየ ምግብና ብስኩት፣ የተለያዩ ቁሳቁሶችና ለድንኳን የሚያገለግሉ 1,000 ሸራ፣ 10,000 ብርድ ልብስና የተለያዩ የቤት እቃዎችም በ13 መኪና የተላኩ ሲሆን ድጋፍ የጫነ አንድ መኪና እኛ ጋር ደርሷል።
እርሳቸው ይህንን ይበሉ እንጂ የሰብአዊ ድጋፍን በተመለከተ ተፈናቃዮቹ የአካባቢው ነዋሪ እያዋጣ ከሚያመጣው ውጭ ከመንግስት እስካሁን ምንም ነገር አለማግኘታቸውን ነው የተናገሩት።
ያው ህዝቡ እንዲረዳ በየቅጣጫው ያልበሰለም ያልበሰለም ብርድም ህዝቡ እያዋጣ እየረዳ ነው።
የሰብአዊ ድጋፍሳ መንግስት እያቀረበላችሁ ነው?
መንግስት አይደለም፣ የፍትህ ነዋሪ ነው።
ምን ምን እያቀርቡላችኋል?
እንጀራ፣ ምን የሚበላውን ምግብ ነገር
በኦሮሚያ ክልል ቄለም ወለጋ ዞን መንደር 20 ተብሎ በሚጠራው አካባቢ ሰኔ 27 2014 ዓ.ም ምረት ከማለዳው 12 ሰዓት ጀምሮ እስከ ረፋዱ 5 ሰዓት ድረስ የነበረውን ጭፍጨፋ የሚያስታውሱና ከጥቃቱ ያመለጡ ሰዎች ሁኔታውን በዝርዝር እንዲነግሩን ጠይቀናል። በ1977 ዓ.ም ምረት ከወሎ የአንድ አመት ልጃቸውን ይዘው ከባለቤታቸው ጋር ወደ ቄለም ወለጋ ሐዋገላን ወረዳ መንደር 20 እንደሰፈሩ የሚናገሩት ስማቸው እንዲጠቀስ ያልፈለጉናት ሰኔ 27 2011 ዓ.ም ምረት ሸኔ ብለው የጠሯቸው ታጣቂዎች ወደ መንደሩ ገብተው ጥቃት እንደፈጸሙባቸው አስረድተዋል። በጥቃቱ የ60 አመት እድሜ ባለቤታቸው፣ የ38 አመት ወንድ ልጃቸው፣ የ14 አመት ሴት ልጃቸው እንደተገደሉባቸው ተናግረዋል።
እንደገና የሌለኝ ከበደ ልጅ 14 አመት ልጅ ባለቤቴኛል አባራየን የካማውን ልጄን ይህን ያህል ያገለገለ ልጅ አስተማሪ ልጅ እኒህን አጥቼ በቁረንጆት አጥቼ ነው የተቀመጥኩት። 100 ሰው በአንድ ጉሬ የገባው እኔው ብቻ ነኝ። ጎረቤቶቼ ጨርሰው አልቀው
ሌላው በዚሁ መንደር 20 ነዋሪ እንደነበሩ የነገሩን ስማቸው እንዲጠቀስ ያልፈለጉ በ60ዎቹ የእድሜ ክልል እንደሚገኙ የነገሩን አባት እናታቸውን፣ ባለቤታቸውን፣ ልጃቸውንና አያታቸውን ጨምሮ 7 ቤተሰቦቻቸው እንደተገደሉባቸው ነግረውናል።
7 ተፈረሰብኛል። ሚስቴ፣ ልጄ፣ የልጄ ልጅ፣ እናቴ፣ አጎቴ፣ አያቴ ምሰዋል። እንዲህ ሰውታ ነው ከ9 በተሰብ የተረፈ ጎረቤት።
እኒው አባት አክለውም ሸኔ ብለው የጠሯቸው ታጣቂዎች ወደ ቤታቸው እንደመጡ አማራን ለማጥፋት ነው የመጣ ነው ሲሏቸው እንደለመኗቸው ይናገራሉ።
እናጠፋችኋለን፣ ወለጋ ምድር አትቀመጡ፣ አረ ተው አታቅሱን፣ ራብ ነው እያመጣን፣ ግድ የላችሁም፣ አረ ተው ታቦ ርቦን ነው የመጣ ነው፣ በየት እንሄድ ያለን የአማራ ዘር ጥር ታርገን ከዚች ሀገር ታጠፋት ንግስት ነው አንተ ሽማግሌ ተዋት መልስብን እንገልሃለን። አረ ተዋት ግዴሉ ብር ሰዱ 5 ቁም ከብሰሰኝ 5 ማቃጠሉ አራሲት አረ ተወንድ መዋሰቡ ምንተዋሳሳይ አረ ሚሸገጅት ልጅ ራሲት ገለብገኝ አዘን ይቀጥሃል አዘን ሲቀጣ ነው እንድች በሽ አማራ ዘር የሚቀጭ አቶች ምዘዋገር
ከቤት አስወጥተው በቡድን ካሰለፏቸው በኋላ ከፊት ለፊት ከባድ መሳሪያ እንደተኮሱባቸው የሚናገሩት ሌላው ከጥቃት የተረፉ አባት የሚያስታውሱትን እንዲህ ነግረውናል።
እኔም ግን ሀሊክ ትራፊ ላይ ሬሳውን ቶሪያ ሲመቱት እኔ ላይ በመውደቁ ሬሳው አስፈልጎኝ እዚህ ደርሻለሁ። 120 ሬሳ በአንድ ጊዜ ተጨፍጭፈን ከዛ ውስጥ ጌታ ትራፊ ላይ ደም ለብሽ ወጥቻለሁ። ሶስት ሴቶች ወጥናል። አንደኛ የት መሰጡር ናት። አንደኛው አላህን ምንድን ነው። ሶስቱ ወጥናል።
ስንት ቤተሰብ ነው የሞተበት?
እኔ የሞተብኝ ቤተሰብ ባለቤቴ፣ 2 ልጆቼ የህገሪ ናቸው። 4 ቤተሰብ ናቸው የሞቱት።
መንደር 20 በሚባል አካባቢ ከእገታና ከጥቃቱ ያመለጠ ስሙ እንዲጠቀስ ያልፈለገ ወጣት የሆነውን እንዲህ ያስታውሳል።
እኛ ከብቶቹን እየነዳን 4-5-6 ነው ዙሪያውን እኛን አጥምደውብን መሀል ላይ እኛ ከብቶችን እንነዳ ነበር እና ይዘውን ሄዱ። ቱለማ ወርቅ ይወጣ ነበር። ቱለማ የሆነ ጉድጓድ አለ እዛ አካባቢ በ3-4 እያደረጉ 10 ሜትር ወደ ታች ጉድጓድ አለ ርቀት ማለት ወርቅ የሚያወጡበት እዛ ጋር ላም እየገፈተሩ ለአምስት ወርታ ጭርቀታ ላይ ከዛ ስቶርጅ ሌላ አስቀቀን ነው ያው ቀድመው እኔን ገፈተሩ። ከዛ ቤተሰቡን አንድ ላይ ነው ከላይ ያለው ወንድሞችን እናቴን ገደሏት። እኔ ከታች ነበርኩኝ። እኔ የተረፍኩኝ ለ8 ሰዓት ያህል እዛው ጉድጓድ ውስጥ ነበርኩኝ። ደም ከላይ የደሙ የሀገር ደም ከላይ ላችን ላይ ሆኖ ማለት ነው። ከዛ አካባቢ ከጸዱ በኋላ ወጥቼ አቅጣጫ ጠፋብኝ በፍለጋ። እንግዲህ 180 ነን ወደዛ የወሰዱን
ከብት እርስዎ እየነዱ ሲሄዱ አብረው ነው ቤተሰቦች ይሄዱ
አብረው 3 ወንድማማቾች እና እኔ ጋር ማለት ነው እናቴ እና የወንድሜ ሚስት ደግሞ መንገድ ላይ ነው የደፏት እንደዙ አልችል ብላ።
ከ80 በላይ ሄዳችሁ ምን ያህል በህይወት ተመለሳችሁ?
እኔ ራሴን እና ሌላ 2 ልጆች ነው እስካሁን ያየሁት።
በዕለቱ በ1995 ዓ.ም ከሐረር መጥተው የሰፈሩ ኦሮመኛ ተናጋሪዎችንና የዘር ሐረጋቸውን በደንብ መጥራት ያልቻሉ የኦሮሞ ብሔር ተወላጆችንም ገድለዋል ሲል ይህ ወጣት እማኝነቱን ሰጥቷል።
ኦሮሞ ተናጋሪ ሆኖ ያንን ዘር ቁጥር ተብሎ መጨረሻ ላይ ኦሮሞ ስም ውስጥ ካልገባ ያንን ወስዶ የገደሉት አለ። 3 ገድለዋል ከነሱ። ሐረሮች ውስጥ ደግሞ አማርኛ ተናጋሪ ክርስቲያኖች አሉ እና አርጎባ ብሔረሰብ አሉ። እነሱን ከ40 ላነሱ እነሱ እኛ ጋር ተነተው እነሱም እንደዛው ተረሽነዋል።
የጥቃቱና የጭፍጨፋው ተጎጂዎች መንግስት ወደ ቀድሞ መኖሪያቸው እንዲመልሳቸው እየጠየቁ ነው። የፌዴራሉ የኦሮሚያ ክልል መንግስትም ኦነግ ሸኔ በሚሉት ኃይል ላይ ከባድ እርምጃ እየወሰዱ መሆናቸውን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሰጠው መግለጫ ከሰኔ 2013 ዓ.ም እስከ ሰኔ 2014 ዓ.ም የነበረውን ዓመታዊ የሰብአዊ መብቶች ሁኔታ በገለጸበት ሪፖርቱ ሀገሪቱ ውስጥ እጅግ አስከፊ ያሏቸውን የሰብአዊ መብት ጥሰቶች መፈጸማቸውን ገልጿል። በተለይ በኦሮሚያ ክልል የወለጋ ዞኖች ውስጥ በሰላማዊ ሰዎች ላይ የተፈጸመው ጭፍጨፋ ራሱን የኦሮሞ ነጻነት ሰራዊት በሚለውና መንግስት ሸኔ ብሎ በሚጠራው ቡድን መፈጸሙን ኢሰመኮ አስታውቋል። ቡድኑ ግን በተደጋጋሚ የሚነሳበትን ክስ በሲቪሎች ላይ ጥቃት እንደማያደርስ በመግለጽ እንደሚያስተባብል ይታወቃል። ይህንን በሚመለከት ከቪኦኤ ጥያቄ የቀረበላቸው የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ የሰብአዊ መብት ጥሰት ፈጽመዋል የሚባሉ አካል የሚቀርብበትን ውንጀላ ማስተባበሉ የተለመደ ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርና ናኮርና አመሰግናለሁ። አድማጮች፣ ለመጨረሻው የዘገባ ደግሞ ወደ ጎረቤት ሶማሊያ እንሄዳለን። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ በኤርትራ በመሰልጠን ላይ ያሉ የሶማሊያ ወታደሮች ወደ አገራቸው በቅርቡ ይመለሳሉ ሲሉ ከወታደሮቹ ቤተሰቦች ጋር ውይይት ባደረጉበት ወቅት ቃል ገብተዋል። ፕሬዚዳንቱ የወታደሮቹን መመለሻ ቀን ባይቆርጡም በቅርቡ ወደ አገራቸው ተመልሰው የእስልምና አክራሪ የሆነው አልሻባብ ቡድን ጋር ይፋለማሉ ነው ያሉት። መሐመድ ደሐሴን ከሞቃዲሾ ለላከው ዘገባ እንግዲህ ወልዴ።
ሶማሊያ በሺ የሚቆጠሩ ወታደሮችን ለስልጠና ወደ ኤርትራ ስትልክ የወታደሮቹ ቤተሰቦች ከልጆቻችን ጋር መገናኘት አልቻልንም በሚል ባለፈው አንድ ዓመት በተከታታይ ተቃውሞ ሲያሰሙ ከርመዋል። የሀገሪቱ ፕሬዚደንት ሐሰን ሼክ ሞሐሙድ ባለፈው ሳምንት በኤርትራ ጉብኝት ባደረጉበት ወቅት ወታደሮቹን ያገኙ ሲሆን ከሀገሪቱም ጋር የሁለትዮሽ ግንኙነታቸውን ለማሻሻል ስምምነት አድርገዋል። ወታደሮቹ ከ2018 ዓ.ም ጀምሮ በሚስጥር ለሚደረግ ወታደራዊ ስልጠና ወደ ኤርትራ የተላኩ ሲሆን ከቤተሰቦቻቸው ጋር ግንኙነት ማድረግ እንዳልቻሉ ሲዘገብ ቆይቷል። ፕሬዚደንቱ ረቡዕ ምሽት በሞቃዲሹ ከወታደሮቹ ወላጆች ጋር ተገናኝተው በቅርቡ ከቤተሰቦቻቸው ጋር እንደሚገናኙ ቃል ገብተዋል። ባለፈው እሁድ በኤርትራ ጉብኝታቸው ወቅት ወታደሮቹን የተመለከቱት ፕሬዚዳንቱ ወደ ሀገራቸው ተመልሰው ከአልሸባብ ጋር ለሚደረገው ጦርነት ይሰለፋሉ ሲሉ ለወላጆቻቸው ተናግረዋል።
አና ኢዴ ያሬ ኦ ኢሪባል ወልዲንታል ኢዩየር ሜሻን ተገይ
ሁሉም ወታደሮች የስልክ ሲም ካርድ እንዲገዙ ገንዘብ ተሰጥቷቸዋል። ነገ ወይም ከነገ ወዲያ ከወላጆቻቸው ጋር መነጋገር ይችላሉ።
የሶማሊያው ፕሬዝደንት ወታደሮቹ መቼ እንደሚመለሱ ቁርጥ ያለ ቀን አላስቀመጡም። ባለፈው ግንቦት ስልጣናቸውን በተቆናጠጡ ጊዜ ግን የወታደሮቹን ጉዳይ እንደሚከታተሉ ቃል ገብተው ነበር። ፕሬዝደንቱ ከወታደሮቹ ወላጆች ጋር ስብሰባ ሲያደርጉ የሚያሳየው ተንቀሳቃሽ ምስል በጽህፈት ቤታቸው አማካኝነት ተሰራጭቷል። ወላጆቹ ፕሬዝደንቱ ወታደሮቹን ወደ አገራቸው ለመመለስ ጥረት በማድረጋቸው አመስግነዋል። ኢያስ ኩሎቦ የተባሉ ወላጅ ለወታደሮቹም ሆነ ለፕሬዝዳንቱ ያላቸውን ድጋፍ ገልጸዋል።
ከ1991 የእርስ በርስ ጦርነት ወዲህ ምንም ትምህርት ቤቶች አልነበሩም። እኛ ወለድናቸው እንጂ እነዚህን ልጆች ትምህርት ቤት ከፍተው ያስተማሩት እርስዎ ኖት። ከዛሬ ጀምሮ እርስዎን እንዲጠብቁ ልጆቹን በስጦታ ሰጥተናል። በጣም እናመሰግናለን። እግዚአብሔር ከእርስዎ ጋር እንዲሆንና የሶማሊያን ሕዝብም እንዲያስማማ እንጸልያለን።
ወታደሮቹ ባለፈው ሳምንት በፕሬዝደንቱ ጉብኝት ወቅት ሲታዩ ስልጠናው ከተጀመረ ከ2015 ዓ.ም በኋላ ለመጀመሪያ ጊዜ መሆኑ ነው። የቀድሞ የሶማሊያ መንግስት አስተዳደር ከልጆቻቸው ጋር በስልክ መገናኘት ያልቻሉት ወላጆች የሚያቀርቡትን ቅሬታ አይቀበልም ነበር። ስለ ስልጠናው ጉዳይም ዝርዝር መረጃ ሳይሰጥ ቆይቷል። ባለፈው ዓመት የወጣ የተባበሩት መንግስታት ድርጅት ሪፖርት የሶማሌ ወታደሮች በትግራይ ክልል በተደረገው ጦርነት ተሳትፈዋል ካለ በኋላ ልጆቻችን ለውጊያ ተልከዋል በሚል ወላጆች ተቃውሞ አሰምተዋል። የሶማሊያ መንግስት የትኛውም ለስልጠና ወደ ኤርትራ የተላከ ወታደር በትግራይ ጦርነት እንዳልተሳተፈ ይናገራል። አንዳንድ የመገናኛ ብዙሃን ዘገባዎችና ተቺዎች ግን ያንን ውድቅ በማድረግ የተወሰኑ የሶማሊያ ወታደሮች በኢትዮጵያ ተገድለዋል ይላሉ። ማት ብራይደን መቀመጫቸውን በናይሮቢ ያደረጉ የአፍሪካ ቀንድ ገለልተኛ የደህንነት ተንታኝ ናቸው።
is that the terms of the original agreement under which
በ2018 በሶማሊያ ኢትዮጵያና ኤርትራ መካከል ለአካባቢ ተጠባባቂ ጦርን ለመፍጠር በተደረገው የሶስትዮሽ ስምምነት መሰረት ወታደሮቹ ለተወሰነ ጊዜ ኤርትራን መቀመጫቸው ሊያደርጉ ይችላሉ። በመጀመሪያው አካባቢ ወታደሮቹ ተሰማርተው እንደነበር አንዳንድ ማሳያዎች አሉ። ያ ግን ሙሉ ለሙሉ ተግባራዊ አልሆነም።
አብድሪሳቅ አዳን የቀድሞው የሶማሊያ ፕሬዝዳንት ሻሪፍ ሼክ አህመድ አማካሪ ነበሩ።
ወደነ ሶማሊያ ሄደው ባለምባ ውስጥ ተወበሪን ቸሪ ሄደማ
ኤርትራን ጨምሮ ብዙ አገሮች የሶማሊያ ወታደሮችን ያሰለጥናሉ። ችግሩ ግን የቀድሞው መሐመድ አብዱላሂ መሐመድ ወይም ፎርማጆ አስተዳደር መረጃውን ምስጢር ማድረጉና ለወታደሮቹ ወላጆች አለመንገሩ ነው።
ፕሬዝዳንት መሐሙድ ባለፈው ማክሰኞ ኤርትራን በጎበኙበት ወቅት ከሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ጋር የሁለቱን ሀገሮች ግንኙነት ለማሻሻል ተስማምተዋል። ይህም ወታደራዊ የመከላከያ አቅምንና ደህንነትን ማጠናከርን ይጨምራል።
አድማጮች ለምሽት ያዝነው እዚህ ላይ በቃ። ነገ እንገናኝ። ደህና ደሩ።